የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። የዛሬ አርብ ሰኔ 3 2011 ዓ.ም ምሽት የጋቢና ቪኦኤ ዝግጅታችንን በቀጥታ ከዋሽንግተን ዲሲ አሜሪካ ድምጽ ስቱዲዮ ጀምረናል።
በዛሬ ምሽት ቆይታችን በሳምንቱ ውስጥ ካስተማናችሁ ጥንቅሮች መካከል የተወሰኑትን መርጠን በድጋሚ እናስደምጣችኋለን።
ለምሽቱ ያዝናቸውን ዘገባዎቻችንን እናስተዋውቃችሁ።
ወጣቶችና የፖለቲካ ተሳትፎ በኢትዮጵያ
ከዚህ በላይ ልንገፋበት የምንችል አይነት ስርዓት እንዳልሆነ በደንብ ነው ያሳየው። በየአካባቢው የሚፈጠሩ ግጭቶች፣ መፈናቀሎች፣ ድንበር ይሄ የኔ ነው ተብሎ የሚገባው አተካራና ያዘው አደጋ ከዚህ በኋላ እንደዚህ አይነት ስርዓት ይዘን ብንቀጥል የሀገሪቷ ህልውና ሁሉ አደጋ ላይ እንደሚገባ ያረጋግጥበት ነው። ኦልሞስት አሁን አረጋግጠናል።
አዲሱን የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ቃል አቀባይ ናትናኤል ፈለቀን የሰማችሁት እንግዳችን አድርገን ይዘነዋል። ከቆይታ በኋላ ይሰማል።
ጠያቂ ትውልድ ለመፍጠር በምክንያታዊነት መከራከር ይበጃል ያሉ የጅማ ዩኒቨርሲቲ ተማሪዎችን በውይይት ይዘናቸዋል።
ምክንያታዊነት ሲጠፋ ብዙ ነገሮች ይበላሻሉ ብዬ አምናለሁ። ስለዚህ ከአንቺ የተለየ ሀሳብ ያለው ሰው ሀንድል ማድረግ አለመቻል ትልቅ ስኪል ማጣት ነው ብዬ ስላመንኩኝ ወደ ክርክሩ ክለብ ለመቀላቀል
አብራችሁን እስከ ፕሮግራሙ ማብቂያ ከዘለቃችሁ ሌሎች ለምሽቱ ያዝናቸውን ዘገባዎችም ሰማላችሁ።
ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩም አብራራችሁ እናመሻለን። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ቀደም ሲል በመግቢያችን ላይ ወደ አስተዋወቅናችሁ ዘገባ ነው የምናልፈው። የኢትዮጵያ ዘመናዊ ፖለቲካ ታሪክ ሲነሳ ያ ትውልድ በሚል ተለምዷዊ መጠሪያ የሚታወቀው ከ40ና 50 ዓመታት በፊት ወጣቶች ተሳትፎ ጉልህ ስፍራ ይዟል። ያን ተሳትፎ የተከተለው አሳዛኝ ታሪካዊ ክስተት የኋላ ወጣቶች ትውልድ ከፖለቲካ ራሳቸውን እንዲያቀቡ ምክንያት ሳይሆን እንዳልቀረም ይጠቅሳል። አሁን ላይ ደግሞ ወጣቶች ዳግም ወደ ፖለቲካው እየተመለሱ ይመስላል። በምዕራቡ ዓለም ከአውሮፓውያን 1981 ወዲህ የተወለዱ ወጣት ፖለቲከኞች ሚሊኒያል የሚባሉት ማለት ነው የሚል ተቀጥያ መጠሪያ ተሰጥቷቸዋል። እኛም ይህን መጠሪያ እንዋስና ከአንድ ሚሊኒያል ፖለቲከኛ ጋር ያደረግነው ቆይታ እንጋብዛችኋለን። እንግዳችን ናትናኤል ፈለቀ ነው። ወጣቶችና የፖለቲካ ተሳትፎን በተመለከተ ከሀብታሙ ስዩም ጋር አጭር ቆይታ አድርጓል።
ናትናኤል ፈለቀ በጣም አመሰግናለሁ። ብዙ ጊዜ የኢትዮጵያ ፖለቲካ በ60ዎቹና በ70ዎቹ ዘመን የተወለዱ ሰዎች ርስት ነው የሚባል አይነት ገለጻ አለ። ከዛ በኋላ የመጡ ሰዎች ያን ያህል የማይደፍሩት ያን ያህል ተሳትፎ የሌለው ነው ብለው ያስባሉ። አንተ ከወጣት አዲስ ፖለቲከኞቹ መንደር እንግዲህ ተቀላቅለሃል። እውነት የፖለቲካው ምህዳር ለወጣቶች የሚሆን ቦታ የለውጥ ቦታ ስላለው ነው ወይንስ ደግሞ ለሞክረው የተወሰነ ነገሩ ሊየው ከሚል ሳቤ ነው የጀመርከው?
ያው እንግዲህ የፖለቲካ ተሳትፎ ለማድረግ ኢትዮጵያ ውስጥ ቀላል አይደለም፣ ሁሉም ሰው ያውቀዋል። እና እስከዛሬ ድረስ ከፖለቲካ ጋር ተያይዞ የነበረን ታሪክ ከውሸት፣ ከመገዳደል፣ ከመሳደድ ጋር የተያያዘ ነው። እና ወጣት ስትሆን ደግሞ ብዙ ጊዜ ያው ብዙ ፊውቸር ይታያል። እና እነዚህን ነገሮች በተቻለ አቅም ለመሸሽ ትሞክራለህ። ስለዚህ ካየኸው የራሽናል ዲሲዥን ሊመስል ይችላል። ግን ደግሞ ፖለቲካ እውነተኛ ፖለቲካ ማለት ሰዎች በራሳቸው ህይወት ላይ በአካባቢያቸው ህይወት ላይና በአጠቃላይ በሀገር ጉዳይ ላይ ተሳትፎ የሚያደርጉበትና የሚወስኑበት ለውጥ የሚያመጡበት መስክ ነው። እና እዛ መስክ ውስጥ መሳተፍ ከተውን አሁን የደረስንበት አይነት ችግር ውስጥ መግባታችን ብዙ ሊገርመን አይገባም። ስለዚህ የኔ ውሳኔ እንደወጣት ወይ ወጣት የሚለው ነገር ትንሽ አስቸጋሪ ነው ካሉት ሰዎች ጋር ተወዳድሮ መሰለኝ። ግን ምንድነው ያለው የወደፊት ፊውቸሩን መገንባት የሚፈልግ የተሻለ ሀገር ውስጥ መኖር የሚፈልግ ለሚቀጥለው ትውልድ ደግሞ የተሻለ ነገር ማስረከብ የሚፈልግ ነኝ ብዬ አምናለሁ። እንደዛ ብሎ የሚያምን ሰው ፖለቲካው እንደዚህ ከተለመደው ይሄ ከመሳደድ ከመገዳደል ወጥቶ እውነተኛ የሆነ በአገራችን ጉዳይ ላይ የምንወስንበት እንድናደርግ ስራ ይፈልጋል። ዝም ብሎ ተነስቶ ወደዛ አይሄድም እና ያንን ስራ የሆነ ቦታ መጀመር አለበት። ያንን አሳይመንት እንግዲህ ነው የወሰድነው።
በአፍሪካ ብሎም በኢትዮጵያ የወጣቶች ቁጥር በጣም ከፍተኛ ነው። እነዚህ ወጣቶች ያሏቸው ጥያቄዎች አሉ። ኢዜማ የእናንተ ፓርቲ እንደዚህ ያሉ ጉዳዮችን ለመመለስ እንደዚህ ያሉ ጥያቄዎችን ለማርካት ምን አይነት ማራጭ ሐሳቦችን ይዛችሁ ነው የምትንቀሳቀሱ?
እንግዲህ እንዳልከው ነው ብዙ ወጣቶች አሉ። በተለይ ኢትዮጵያ ውስጥ አሁን ብዙ ዩኒቨርሲቲ ገብተው የተመረቁና ስራ ያገኙ ወጣቶች አሉ። አንደኛውም ይሄ ለመረጋጋት ስጥታችን እንደ አንደኛ መንስኤ ነው ብለን እናምናለን። ስለዚህ ያ አድሬስ መደረግ ያለበት ጉዳይ እንደሆነ ነው እናምናለን። በድርጅት ደረጃ የድርጅታ መዋቅራችን ውስጥ ከምርጫ ወረዳ ጀምሮ እስከ ብሔራዊ ስራ አስፈጻሚ ደረጃ ድረስ የወጣቶች ተጠሪ የሚባል ፖዚሽን አለ። ያ በዋነኛነት ወጣቶች በአገር ግንባታ ሂደት ውስጥ እና በፓርቲውም ድርጅት ውስጥ ምን አይነት ተሳትፎ ሊኖራቸው ይገባል እና ያን ተሳትፎ እንዴት ነው ማምጣት የምንችለው የሚለውን በአንደኛነት የሚሰራ ነው። ስለዚህ ያን በከፍተኛ ትኩረት የምንሰራው ስራ ነው የሚሆነው። ከዛ ባለፈ ግን በፖሊሲ ደረጃ የትምህርት ፖሊሲያችን፣ የጤና ፖሊሲያችን፣ እንደዚህ የስራ ፈጠራ ከኢኮኖሚ ጋር ተያይዞ የምናወጣው ፖሊሲዎች በሙሉ እንደምታውቁት ማህበራዊ ፍትህ ላይ መሰረት ያደረጉ ፖሊሲዎች ናቸው የሚሆኑትና ከዚህ በፊት እድል ያላገኙ እድል ተነፍገው የነበሩ የማህበረሰቡ አካላት በሙሉ እድል የሚያገኙበትን አይነት ስርዓት መፍጠር ነው የምንፈልገው። እዛው ውስጥ እንግዲህ እኛ ከዚህ ከማደራጀቱ ጎን ለጎን ለረጅም ጊዜ ስንሰራ የቆየ ነው የተለያዩ ባለሙያዎች የተሳተፉበት የፖሊሲ ሚጽፍ ቡድን ነበር። ያ ቡድን በተለያዩ ዘርፎች በጤና፣ በትራንስፖርቴሽን፣ በትምህርት፣ በአርባን ዴቨሎፕመንት እንደዚህ የተለያዩ ዘርፎች ላይ ዶክመንት ፕሮዲዩስ ያደርግ ነበር የቆየው። እዛው ውስጥ እንዳልኩ ነው የወጣቶች ሚና እያንዳንዱ ዘርፍ ላይ ምን አይነት ሚና ነው ሊጫወት የሚገባው፣ እንደገና ደግሞ ምን አይነት እድል ነው ሊሰጣቸው የሚገባው የሚለውን በትኩረት የታየበት ነው። እነዚህ ፖሊሲዎች በቅርብ ጊዜ ውስጥ ከህዝብና ከተለያዩ ባለድርሻ አካላት ጋር ውይይት የምናደርግባቸው ይሆናል። የዛኔ በይፋ በስፋት ታዩታላችሁ።
ባለፉት 26 ዓመታት እንግዲህ ኢትዮጵያ ውስጥ ሰፍኖ የነበረው የርዕዮተ ዓለም የብሔርን ፖለቲካ መሰረት ያደረገ ነበር። እናንተ አሁን አዲስ ይዛችሁ የመጣችሁ የዜግነት ፖለቲካን የሚያስቀድም ሌላ ርዕዮተ ዓለም ነው። በቀደመው ርዕዮተ ዓለም ውስጥ ያደጉ ወጣቶችን፣ የቆዩ ወጣቶችን ወደዚህኛው ስሜት፣ ወደ አዲሱ እናንተ ወደምትፈልጉት ስሜት ለመመለስ ያለው ፈተና ምን ያክል ነው? ምን ያክል አስፈላጊ ነው ብለህ ታስባለህ?
ፈተናው ከባድ ነው። ምክንያቱም ያው ኦሬዲ ልክ ነው ብሎ የተቀበለውን አይነት አስተሳሰብ እንደገና አጥርቶ ይሄ ነው ትክክለኛው ብሎ ማስተማርን ይጠይቃል። ስለዚህ እንደው ምንም የማያቅሰውን ማስተማር በጣም ቀላል ነው። አሁን ኦሬዲ ግን ልክ ነው የሚል አስተሳሰብ የያዘን ሰው ነው የለም ብሎ እሱን አጥፍቶ እንደገና ሌላ አይነት አመለካከት ማስተማር ከባድ ነው የሚሆነው። እንደምታውቀው ሚዲያው፣ ትምህርት ቤት፣ በሁሉም ቦታ ነው እንደዚህ ይሄ ዘውግን መሰረት ያደረገው ፖለቲካው የሰዎች እንቅላት ውስጥ እንዲገባ የተደረገውና ያንኑ ያክል ይፈርት ከዛም የበለጠ አይነት ይፈርት ይፈልጋል። ከባድ ነው ግን እጅግ በጣም አስፈላጊ ነው። ምክንያቱም አሁን አገሪቷ የደረሰችበት ሁኔታ ከዚህ በላይ ልንገፋበት የምንችለው አይነት ስርዓት እንዳልሆነ በደንብ ነው ያሳየው። በየአካባቢው የሚፈጠሩ ግጭቶች፣ መፈናቅሎች፣ ድንበር ይሄ እኔ ነው ተብሎ የሚገባው አተካራና የያዘው አደጋ ከዚህ በኋላ እንደዚህ አይነት ስርዓት ይዘን ብንቀጥል የሀገሪቷ ህልውና ሁሉ አደጋ ላይ እንደሚገባ ያረጋግጥበት ነው። ኦልሞስት አሁን አረጋግጠናል። እና እዚህ ውስጥ ደግሞ ትልቁ ፎርስ ወጣቱ ነው። እንደምታውቀው ስራ የሚፈልግ በጣም በቀላሉ ሊነሳሳ የሚችል ቁጡ ወጣት ባለ ቁጥር ትክክለኛ ላልሆነም ሀሳብ ተነስቶ የሆነ ነገር የማድረግ እድሉ ከፍተኛ ነው የሚሆነው። ስለዚህ አንደኛ ማስተማሩ ትክክለኛው ለሀገሪቷ የሚጠቅመው ፖለቲካ ዜግነት ላይ የተመሰረተ ፖለቲካ እንደሆነ ማስተማሩ፣ እንደገና ደግሞ ለእንደዚህ አይነት ወጣት እድል መስጠቱ በስራ የሚሆን እና ኢንጌጅ የሚያደርግበት እድል መስጠቱ ጎን ለጎን ሊሰራ የሚገባው ስራ ነው። እሱን ነው የምንሰራው። ከባድ ነው ግን ምንም አማራጭ የለንም፣ መስራት ያለበት ስራ ነው።
ካንተ በተጨማሪ በምን ቦታዎች ወጣቶች ተሳትፎ እያደረጉ ነው? በኢዜማ ውስጥ
ብሔራዊ ስራ አስፈጻሚ ውስጥ ያሉ ሁለት የወጣት ተጠሪዎች አሉ። ሁለቱም ወጣቶች ናቸው። የውጭ አባላት ተጠሪ ፖዚሽን ላይ ያሉ ሰው ወጣት ናቸው። ከኔ እድሜ ወይም በኔ እድሜ በታች ያሉ ሰዎች ናቸው እዚህ ፖዚሽን ላይ ምነግር። የሴቶች ተጠሪዎቹን ካየ ወጣቶች ናቸው። የድርጅት ጉዳይ ኃላፊያችንም ወጣት በሚባል ፖዚሽን ያለው እና የብሔራዊ ስራ አስፈጻሚው አብላጫው ቁጥር ወጣት በምትለው እድሜ ክልል ውስጥ ያለ ሰው የያዘው ነው እና ይሄም እንግዲህ ወጣቱ ያለውን ችግር ለመረዳትና መፍትሄው ምን ሊሆን ይችላል ብሎ የሚለውን ነገር በቀላሉ ለመረዳትና ወደ ስራ ለመግባት ቀላል ያደርግልናል ብለን ነው እናምን።
በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምጽ ራዲዮ። ወደ ቀጣዩ ዘገባ እናምራ። ወጣቶች ከስሜታዊነት ራሳቸውን ነጻ አውጥተው በመክንያታዊነት የመከራከር ባህል እንዲያዳብሩ በአሜሪካ ኤምባሲ የተቀረጸ አዲስ ፕሮግራም በ14 ዩኒቨርሲቲዎች ተግባራዊ መደረግ ተጀምሯል። በትናንትናው ዕለት በመቀሌ ዩኒቨርሲቲ የሚገኙ ተማሪዎችን ጋብዘን ነበር ውይይቱን የመራችው ጽዮን ግርማ ናት። ለዛሬ ደግሞ ወደ ጅማ ዩኒቨርሲቲ ተወስደናለች።
እንግዲህ በጅማ ዩኒቨርሲቲ ተማሪዎችን የክረክት ክለቡን እየመሩና ያያዩ የሚገኙት ዶክተር ኢማም ወርቅነህ በቋንቋና ስነ ጽሑፍ መምህር ናቸው። በዛሬው ውይይት የተሳተፉት ሁለቱ ተማሪዎች ደግሞ ንጹህ ደጀኔ የ5ኛ ዓመት የሕክምና ተማሪና ሞገስ ጌታቸው የ4ኛ ዓመት የሕክምና ተማሪዎች ናቸው። ሌሎች ተማሪዎችም አብረዋቸው በዚህ ውይይት ላይ ይካፈላሉ። ዶክተር ኢማም ምንድነው ይህ ክርክር ለተማሪዎች የሚጠቅመው?
ይገርምሻል አሁን ዩኒቨርሲቲ ውስጥ እንደማስበው ማለት ነው ከተለያየ አካባቢ የመጡ የተለያየ ባህል ያላቸው የተለያየ አስተሳሰብ ያላቸው ዩኒቨርሲቲ ዛሬ ዘመን ትንሿ ኢትዮጵያ እንደማለት ነው ከተለያየ የኢትዮጵያ ክፍል ተሰባስበው የሚገኙበት አንድ ትንሽ ኢትዮጵያ ማለት ነው እና እዛ ውስጥ የተለያየ አቲቲዩድ ስላለ አንድ ኢሹን ስታነሺ ከተለያየ አንጻር ነገሩን አይተው አመዛዝነው የመናገር የመከራከር የመተማመን የማሳመን ባህል እንዳሳድጉ በጣም ይጠቅማቸዋል ማለት ነው። እንደሚታወቀው አንዳንድ ጊዜ ተለያየ ምክንያት የመናገር የመከራከር አቅማችን ትንሽ በጣም ይላላና ሰዎች መናገር ራሱ የማይችሉበት ደረጃ ደርሰው ነበር። ተማሪዎችም እንደዚህ አይነት ባህልም አልነበረባቸው። ግን አሁን እቺን ነገር ስም እጅግ በጣም ደስተኛ ናቸው። እንደው ጀመሪያ ፋድራሱ ሲጀምረው ራሱ አዳራሹ አልበቃም ያለ ተማሪዎች ነበር ቆመው ሲመለከቱ የነበሩት ማለት ነው። እና ቀርቦ ከመነጋገር አንጻር ክልቸርን ከማስተላለፍ አይደል ይሄ መልቲፕል የሆነ ማለት የፕሩለር ሶሳይቲ ከመገንባት አንጻር እንደዚህ አይነት ትሬንዶች ለወደፊትም ቢሆን በየዩኒቨርሲቲዎች ይለመዱ በጣም አስፈላጊ ናቸው ብዬ አምናለሁ።
ንጹህ እንግዲህ የህክምና ተማሪ ነሽ። የህክምና ተማሪ ደግሞ በጣም ብዙ ጊዜን የሚጠይቅና ትኩረት ማድረግም ትምህርት ላይ የሚጠይቅ ነው። እንዴት ወደዚህ ወደ ክርክሩ ክለብ ልትሄጂ ቻልሽ? በምን ምክንያት ተነሳሳሽ? በምን አሰብሽው?
አመሰግናለሁ። በመሰረቱ ክርክር ማለት ሁሌ በየቀኑ ህይወታችን ውስጥ የምናደርገው ነገር ነው። ሁለት የተለያዩ ሀሳብ ያላቸው አካላት ሀሳባቸውን ለማቀራረብ የሚያደርጉት ሰላማዊ፣ ምክንያታዊና በመረጃ ላይ የተመሰረተ ንግግር ማለት ነው። ስለዚህ አንድ ሰው ለህይወቱ ወሳኝ ኮምፖነንት ነው ብዬ ነው የማምነው። ማለት ከሰው ጋር ተነጋግረን መግባባትና ወደ አንድ መስመር መሄድ ካልቻለን ለወደፊቱ ኑሯችንም ለአመራርም ቢሆን የማይመች ሁኔታ ውስጥ እንገባለን። ምክንያታዊነት ሲጠፋ ብዙ ነገሮች ይበላሻሉ ብዬ አምናለሁ። ስለዚህ ከአንቺ የተለየ ሀሳብ ያለው ሰው ሀንድል ማድረግ አለመቻል ትልቅ ስኪል ማጣት ነው ብዬ ስላመንኩኝ ወደ ክርክሩ ክለብ ለመቀላቀል።
ምናሴስ ለአንተ ምክንያትህ ምንድን ነው ወደዚህ ክለብ እንድትገባ?
እንደ አንድ ካምፓስ እንደ አንድ ዩኒቨርሲቲ ተማሪ በተለይም ደግሞ እንደ ህክምና ተማሪ ላካበቱ የሚያስፈልገኝ ክሬሎ ብዬ ስላሰብኩ ነው እኔ ጆይን ያደረኩት። እንደ ህክምና ተማሪ ያው ከፔሽን ከታካሚዎች ጋር ለመግባባት ህክምና እውቀት ብቻ ሳይሆን እነሱ ጋር ደግሞ የምንግባባበት እነሱን የምናስረዳበት እነሱን ደግሞ በትክክል የምናክምበት ችሎታ ያስፈልጋል። እና ክርክር ማለት ሁለት የሚቃረኑ ሀሳቦችን በሰላማዊ መንገድ ንጹህ እንዳለችው መግለጽ ስለሆነ ይህኛውን ችሎታ እኔም ማካበት አለብኝ ብዬ ስላሰብኩ ነው።
ዶክተር ኢማም እንግዲህ ሁለቱም የህክምና ተማሪዎች ናቸው። የሌሎቹ ተማሪዎች ከየትኛው የትምህርት ክፍል እንደመጡ አላውቅም። እነሱ እንደጠቀሱት ከግላቸው ጀምሮ ይሄ ክርክር ባህል ይጠቅማቸዋል። ይሄ ግን አገራዊ ፋይዳ እንዲኖረው ለምሳሌ በኢትዮጵያ ውስጥ በጣም የማግባባና ሰዎች ተደማምጠው ሐሳባቸውን ሊገልጹ የማይችሉበት ተቀምጠው ሊነጋገሩ የማይችሉበት ጉዳይ የዋንኛው የፖለቲካ ጉዳይ ነው። ከዛ የኢኮኖሚ ማህበራዊ ያለ ይቀጥላልና እዚህ ዩኒቨርሲቲ ውስጥ የተጀመረው ጉዳይ ሀገራዊ ፋይዳ እንዲኖረው ተማሪዎቹ ከተመረቁም በኋላ በሀገር ደረጃ ይሄንን ባህላችን በማህበረሰብ ውስጥ ማስረጽ እንዲችሉ የሚደረግ ነገር አለ ወይስ እዛው ትምህርት ቤት ውስጥ እንደ አንድ ትምህርት ክፍል ተማሪዎቹን ለማገዝ የተደረገ ነገር ነው?
እስከዛሬ እንደምታውቁ ያው ለብዙ አመታት እንደዚህ አይነት መነጋገር በኮንፊደንስ መከራከር በግልጽ አውጥተሽ መናገር ኖርማል ከፖለቲካው ማንጻር ያው አይፈቀድም ነበርም የለም እንደዛ አይነትም አልነበረም። አሁን ግን አንዳንድ ከለውጦች ጋር በተያያዘ መልኩ እነዚህ ነገሮች ጀምረናል። አሁን ግን ይሄ በኢትዮጵያ ደረጃ አልሽው ስካውት ጀመረ ያለ ነገር አይመስለኝም። እኛም እንደ ክለብ ፍቃደኛ ለሆኑ ተማሪዎች ነው ሰርቪሱን ስትሰጥ የነበረው። የኔን ፍላጎትና የኔን አስተያየት ከጠየቅሽኝ ይሄ እኔ እንደማስበው ዩኒቨርሲቲ የተጀመረው ወዴታችን ሞዶ ወደደተሰቡ እስከ ኤሌመንተሪ ድረስ ባህሉ ቢሰፋ እጅግ በጣም ጠቃሚ ነው ላሉ አሁን ካለንበት ኢሞሽናል ዓለም ውስጥ አውጥቶ በሪዝን በኢንተሌክት የሚያምን ሶሳይቲ ለማፍራት
በመክንያት
አማራጭ የሌለው መንገድ ነው አሁን የሚመስለኝ ነው ማለት ነው።
አሁን ያሉት ዩኒቨርሲቲ ተማሪዎች ከየት የተውጣጡ ናቸው? ንጹህ እንግዲህ እንዳጋጣሚ ሁለታችሁ የህክምና ተማሪዎች ናችሁ፣ ግን ሌሎቹ የቡድናችሁ አባላት ከየትኛው የትምህርት ክፍል የተውጣጡ ናቸው? ስብጥሩ ምን ይመስላል?
አብዛኞቹ የህክምና ተማሪዎች ናቸው በክርክር ቡድናችን ውስጥ እየተሳተፉ ያሉት፣ ግን የተቻለንን አድርገን ሌሎችንም ለማሳተፍ እየሞከርን ነው።
እንግዲህ ዶክተር ኢማም አሁን ቀደም ብለው እንደጠቀሱት ይሄ ነገር በአገር ደረጃ ቢስፋፋ በጣም ጠቃሚ ነው፣ ከመጀመሪያ ደረጃ ጀምሮ በጣም ጠቃሚ ነው ብለዋል። እና ምናሴ በአንተ በኩል ምን ሀሳብ አለ?
ሁለቱም ለመናገር እንደሞከሩት ያው ዶክተርም እንዳለው ወደ ታች ከኤሌመንታሪ ድረስ ከዛም በታች ያሉት በዚህ ልምምድ እንዲያድጉና እዚህ ደግሞ አንዷቸው የተቀረጸ እንዲሆን በክርክር የሚያምኑ እንጂ በጥል የማያምኑ ሰዎች ሆነው እንዲያድጉ በሀገራችን እንዲሰራ፣ ወደ ላይም ደግሞ እኛ ካለንበትም ደረጃ ከፍ ብሎ የእኛ ድምፅ በዚህ ልምድ ውስጥ ያለፉ ሰዎች ድምጻቸውን አሰምቶ ስለተለያዩ ድብቅ ናቸው ሰው ማውራት የለበትም ተብሎ ከሚታሰቡት አስተሳሰብ ወጥቶ በእነዚህ ነገሮች ላይ መከራከርና የሁሉም ሐሳብ በመደማመጥና በህግ በሆነ ነገር በብዙ ልክ ባሉታ ነገር በኖርማል በክርክር በሚባለው ህግ ላይ በተመሰረተ መልኩ ሁሉም የራሱን ሐሳብ ያንጸባርቅ ወደ ላይም ወደ ታችም አሁን ካለንበት ደረጃ የተስፋፋ ቢሄድ ይጠቅማል ሀገራችን ቢያስባሉ።
ዶክተር ኢማም ወርቅነህን እንደዚሁም ደግሞ ተማሪዎቻቸውን ንጹህ ደጀኔና ሞገስ ጌታቸውን ላደረጉት ውይይት እናመሰግናለን። እናለን ተከታዩ ዘገባችን ሰሞኑን በማህበራዊ ሚዲያ ሲያነጋግር የቆየ የአንዲት እናት ታሪክን አጭር ነው የምናሰማችሁ። የኢሊባብር ዞን መቱ ከተማ ነዋሪ የሆነችው አልማዝ ደረሰ የ21 አመት ወጣት ናት። ሰኞ ጠዋት 2 ሰዓት ላይ የመጀመሪያ ልጇን ተገላገለች። 2 ሰዓት ተኩል ደግሞ የሁለተኛ ደረጃ ትምህርት ማጠቃለያ ፈተና ተፈተነች። ሆስፒታል ውስጥ እያለች
ቀኔ ነበርም በርግጥ ቀኔ ከፈተና በኋላ ወልዳለ የሚለውን አስቤ ነበረ፣ ግን እግዚአብሔር ፍቃድ የሆነ ትላንት ሆነ እና 2 ሰዓት ላይ ነው ያደርኩት። ከጠዋቱ በጣም ተጨናንቄ ነበረ። በጣም በቃ ስለ ፈተና ነበር የማስበው እና እየተጨናነኩኝ ያመልጠኛል ብዬ ተስፋ ስቆረጥኩኝ በኋላ መፈተን ትችያለሽ ናለኝ። እዛ የትምህርት ቢሮ ባመጣ እድል ማለት ነው በጣም ደስ አለኝ። ፈተና መፈተን ቻልኩኝ። 2 ሰዓት ላይ ልጅ 2 ሰዓት ተኩል ላይ ፈተና ተፈተንኩኝ። በጣም ደስተኛ ነኝ፣ ተሰማኝ በጣም ደስ አለኝ። ምክንያቱም ይህን ሁሉ አመት ለፍቼበት በቃ በአንድ ቀን ፈተና ላልፈትነው እንደ ልጅ በጣም ስጨናነቅ ነበረ እና በዚህ አጋጣሚ ትምህርት ቢሮን በጣም ማመስገን እፈልጋለሁ። በጣም ሌላ አይነት እድል በመኖሩ ማለት ነው።
የመጀመሪያውን ቀን ፈተና በሆስፒታሉ ውስጥ ቀጥሎ ያለውን ደግሞ ወደ ትምህርት ቤቷ ተመልሳ ፈተናዋን ወስዳለች። ዘገባዋን ያደረሰችን ፀሐይ ዳምጤ ናት።
ከጋቢና ቪኦኤ ጋር ነው ያላችሁት አድማጮች፣ አብራችሁን ስለሆናችሁ እናመሰግናለን። ቀጣዩን ዘገባ ደግሞ ጽዮን ታስተዋውቃችኋለች።
ሚቱ እኔም በደል ደርሶብኛል በሚል የሚጠራው ዘመቻ በምዕራቡ ዓለም ስልጣናቸውን ሀብታቸውንና ዝናቸውን መከታ በማድረግ የወሲብ ጥቃቶችን ያደረሱ ሰዎችን በማጋለጥ ይታወቃል። ይህንን መብትን የማስከበር ሂደት በምሳሌነት የወሰዱ ወጣቶች ኢትዮጵያውያንና ትውልደ ኢትዮጵያ ላይ የሚደርሱ ወሲባዊ ጥቃቶችን የሚያጋልጥ ሚቱ ኢትዮጵያ የተሰኘ የበይነ መረብ መርሃ ግብር ጀምረዋል። ከመስራቾቹ መካከል አንዷ ትዕምርት ሽመልስ ትባላለች። ከሀብታሙ ስዩም ጋር ቆይታ አድርጋለች። የመጀመሪያውን ክፍል ዛሬ እናሰማችኋለን።
በጣም አመሰግናለሁ ትምህርት ሽመልስ እንግዳችን ሆነሽ ስለተገኘሽ። አንቺ እንግዲህ ማህበራዊ መገናኛ አውታሮችን የተለያዩ ለውጦችን ለመፍጠር ከመጠቀም ወጣቱ መካከለ አንዱ አለሽ። ብዙ ጊዜ የምትታወቂው ደግሞ በቤት ውስጥ በቤተ ዘመድና በመሰል የሚደርሱ ወሲባዊ ጥቃቶችን ወሲብ ትንኮሳዎችን የሚያጋልጡ ዘመቻዎችን በማነሳሳት ነው በመጀመር ነው። ለምንድን ነው በዚህ ሐሳብ ላይ መንቀሳቀስ የፈለግሽው?
እኔ ብቻዬን አይደለም ይሄን ነገር የመሰረትኩት ሁለት ሌሎች ልጆች አሉና ሶሻል ሚዲያ ላይ ብዙ ጊዜ የምናጠፋው ሶሻል ሚዲያ ላይ ነው። እኔ ብሎገር ነኝ፣ ብሎግ አረጋለሁ። አንቺ ነኝ የሚል የራሴ ፔጅ አለኝ ስለራሴ ህይወት ተመክሮቼን የማካፍልበትና ሌሎችም ሰዎች አሁን you know በኢንተርኔት እና ሶሻል ሚዲያ ላይ ጊዜ እናጠፋለና አንደኛዋ ከመስራቾቻችን አንደኛዋ ሌላ የግል ፔጅ አላት እና እዛ ፔጅ ላይ አነጋጋሪ ጥያቄዎችን በሶሳይቲያችን ውስጥ ኢትዮጵያን መሃል አንዳንድ ነገሮች እያነሳች ጥያቄዎችን እየጠየቀች ሰዎች መልስ ይመልሱላታል። ስክሪንሾት እያነሳች ፖስት አደርጋለች። እንደሰነት ልምድ ነበራትና እዛ ላይ ነው የተጀመረው ይሄ ሁሉ ነገር። ብዙዎቻችን አላሰብነውም ነበር። እናም የአርኬሊ እንትን ላይፍታይም ላይ የአርኬሊ ፕሮግራም ኤሪያ ረገ ጊዜ እኛ ሶሳይቲ ውስጥ ኢትዮጵያውያን ውስጥ እንደ አርኬሊ የመሰሉ ሰዎች አሉ ወይ? Who are the Arkelis in our community? ብላ ጀመረች። አርኬሊ እንደታወቀው የፖፕ አቀንቃኝ ነውና ከድሜ በታች ያሉ አንደር ኤጅ የሆኑ ለአቅመ አዳም ያልደረሱ ሴቶች ላይ ጥቃት በማድረስ የታወቀ ሰው ነው። ላይክ እንደዛን ኬዞች አሉት። ከዛ በቃ hundreds and hundreds በመቶች የሚቆጠሩ ታሪኮች ሼር መደረግ ጀመሩ እዛ ፔጅ ላይ የሚያስደነግጥ ሁኔታ። እና እኔም ፐርሰናሊ የገጠመኝ ነገሮች ሼር ለማድረግ እስከዛሬ ለቤተሰብ ያሰብኩ ለትዳሬ ያሰብኩ የተጨነቅኩ ያላወጣኋቸው ታሪኮች ነበሩኝና ኢምቦልድንድ ሆንኩኝ፣ ድፍረት አገኘሁኝ። እኔም ታሪኬን ሼር አረኩ። ከዛ ይሄ ነገር በጣም መወራት አለበት፣ አንድ ቀን ብቻ አውርተን ምናልፈው ነገር አይደለም። ሴት የሆነ ዴዲኬትድ የሆነ ለዚህ የተወሰነ ፔጅ አስፈልገናል። ምንን በለው ሚቱ ኢትዮጵያ ምናምን ተብሎ ከዛ ነው ያደገውና ሶስት ነን መስራቾቹ። ጥያቄ ለመመለስ ለምንድን ነው እንደዚህ ያደረግነው? again social media ላይ በጣም ጊዜ ይጠፋል ሰው ኢንፎርሜሽኑን የሚያገኘው አሁን ስልክ መያዝና ኢንተርኔት ብራውዝ ማድረግ day to day ስራችን ነው። በሰዓታት ነው የምናወጣው ጊዜና ሰውን ባለበት ቦታ መድረስ እንዳለብን ስለገባን ነው ሞር በሚጠቀመው ጋጀት ማለት ነው።
እንደዚህ መስል ዘመቻ የሚያስጀምር አሳሳቢ ጉዳይ ነው ወይ ይሄ? በቤተሰብ ውስጥ በቅርብ ዘመዶች የሚደርሱ ወሲባዊ ጥቃቶች እና መስል ጉዳዮች እኔ ያክል አሳሳቢ ደረጃ ላይ ደርሰዋል ወይ ብሎ የሚያስብ ሰው አለ? እስቲ ምን ያክል አሳሳቢ እንደሆነ የተወሰኑ ነገሮችን ተቃቅሰሽ ንገሪን።
በጣም በጣም አሳሳቢ ነው። በልጅነታቸው የደረሱ ነገሮች እስካሁን አመቀው ሳያወጡት በብዛት ደግሞ የኔ ጥፋት ነው ብለው ሼም ይዘው ጊልት ይዘው ማፈርን ይዘው አድገው ህይወታቸው ላይ ደና ደረጃ እንኳን ደርሰው ደስታና ሰላምን ኤክስፒሪየንስ ማድረግ የማይችሉ ሴቶች በጣም በብዛት አሉ። ሼር ከተደረጉት ከተካፈሉት ታሪኮችም የተረዳ ነው እሱን ነው። ልጆች በማይጠረጥሩት ሰው ሊወደኝ ሊንከባከበኝ ይገባል ብለው በሚያስቡት ሰው ሴት ልጆች የሚደርስባቸው ጥቃት በየቤቱ በየጓዳው ያለ ነገር ነው። ይሄንን ንቅናቄ ስንጀምረው በርቱ ጎብዙ ልክ ነው እንዳለንም ሰው በፍጹም የለም ውሸታችሁን ነው የኢትዮጵያን ታሪክ የአበሻን ባህል ቴንት ለማድረግ ወይንም ጠባሳ ለመጣል ብላችሁ ነው ብሎም የገረመውም ሰው አለ፣ ዲናይ ያደረገውም ሰው አለ። ግን አንደኛ ኤቪደንስ የሚሆንልን የሼር የተደረጉት ታሪኮች ናቸው፣ ተመሳሳይነታቸው። እነዚህ ነገሮች ታፍነው ሴቶቹ ወይም የሆነ ቦታ ተወስደው አብዳክ ተደርገው አይደለም እነዚህ ጥቃቶች የደረሱባቸው በብዛት ሴቶች ብቻ አይደሉም። ባይ ዘ ዌይ ወንዶችም ናቸው። ያው የሴቶቹን ነው በብዛት ከቨር የምናደርገው እዛ ላይ ስለሆነ በጣም መስራት የሚያስፈልገን ብለን ስለምናምን እንጂ የሁለቱም ጾታዎች ችግር ነው። እና ታሪኮቹ ራሳቸው ይመሰክራሉ በጣም ላስፈላጊነቱና ላሳሳቢነቱ።
ምናልባት የማህበራዊ ሚዲያ ዘመን መሆኑ የማህበራዊ ሚዲያ አማራጮች መብዛታቸው እንደዚህ ያሉ ሐሳቦችን አንስታችሁ ለመወያየት ኃይል ሆኖናል ብላችሁ ታስባላችሁ? በቀደመው ዘመን የማይደረግ አሁን ግን ቴክኖሎጂና እነዚህ አውታሮች መስፋፋታቸው ይህንን ሐሳብ ለማንሳት ምን ያክል ጠቅሟቸዋል?
በጣም በጣም ትልቅ ጠቃሚነት አለው። ድሮ ሰው ሰብስበህ በወረቀት ተናግረህ በደብዳቤ ጠርተህ በጋዜጣ አሳትመህ ወይም ቲቪ ላይ ቀርበህ ሬዲዮ ላይ ቀርበህ ብቻ ማውራት የምትችላቸው እነዚህ ነገሮች በአንዴ አንድ ፖስት አድርገህ ታሪክ የሆነት ከሆነ ሰው ታሪክ መጥቶ ታሪኩን ዌብሳይት ላይ በማውጣት ወይም ኢንስታግራም ላይ ወይም ፌስቡክ ላይ በማውጣት by the thousands በጣም በደቂቃዎች ውስጥ ሺዎች የሚቆጠሩ ሰዎች ያዩታል። ማየቱ ብቻ ሳይሆን ደግሞ እዛው ላይ ጥያቄን በመጠየቅ ራሳቸውንም ታሪክ በመስጠት መልስን በመስጠት እርስ በርስ መማማር እርስ በርስ ኢንተራክት የማድረግ ነገር አለ። ሶሻል ሚዲያ በጣም እኔ የወጣት ልጆች አሳዳጊ ነኝና በጣም ሶሻል ሚዲያ አታብዙ ምን አይነት እድሜ መጣ ምናምንም ልም እናት ነኝ at the same time ግን በዚህ በኩል ሳይው ግን በእንደዚህ አይነት አክቲቪዝሞች ወደፊት እንድንራመድ በጣም አስተዋጽኦ አድርጎልናል።
የአንድ ዘመቻ ወይንም የአንድ እንቅስቃሴ ውጤታማነት የሚለካው በማህበረሰብ ውስጥ ወይንም ዘመቻው ባተኮረባቸው የማህበረሰብ አባላት ላይ የፈጠረው ለውጥ በማየት ነው። ምን አይነት ለውጥ አምጥተናል እስካሁን ድረስ ብለሽ ታስቢያለሽ? በእናንተ በጀመራችሁት ዘመቻ ሰዎች የውስጣቸውን ለመተንፈስ መነሳሳታቸው አንድ ነገር ሊሆን ይችላል። ከዛው ውጪ ግን ጥቃት የፈጸሙ ሰዎች እንደዚህ ያሉ በደሎችን የፈጸሙ ሰዎችን ተከታትሎ ደግሞ ተገቢውን የህግ ቅጣት እንዲያገኙ የሚያደርግ ማነሳሳት ሰርታችሁ ተውቃላችሁ ወይ?
እንግዲህ ወደፊት ወደዛ ነው መሄድ የምንፈልገው። በጣም 6 ወራችን ነው ከጀመረን ይሄንን ነገርና በጣም በኢንፈንሲው በልጅነቱ ያለ ሙቭመንት ነው። ግን በ6 ወር ውስጥ መድረስ የቻልነባቸው ነገሮች ኢቭን ሃውስሆልድ ስም መሆን ኢትዮጵያ እንዳለ ማወቁ ሰው ታሪካቸውን ሼር ማድረግ መፈለጋቸውና የት እንደሚሄዱ ማወቃቸው ራሱ ትልቅ ወደፊት የሄድነው መንገድ ነው ባጭር ጊዜ በያስባለሁኝ። ሌሎች በዚህ ሙቭመንት አካባቢ አረጋውያን የሆኑ አንጋፋ የሆኑ ሙቭመንቶች አሉ። እነ ሴታዊት እና የሎ ሙቭመንት ከነሱ ጋር በጣም በቅርብ ለመስራት ኢትዮጵያም ሄጄ ጎብኝቻለሁ ቢሯቸውና በቅርብ ከነሱ ጋር ፓርትነር ለማድረግና እነሱንም ለማገዝ ታጥቀን የተነሳንበት ሁኔታ ነው ያለው። አንድ ሴት እኔ ብቻ ነኝ ብላ በማሰብ ራሷን ትጎዳ ራሷን ትበድል ወይንም ራሷን ትኮንን የነበረች ሴት ታሪክን የሌላን ሰው ታሪክ አንብባ እኔም እኮ እንደዚህ ሆኛለሁ ብላ ሶሊዳሪቲ ማግኘት ወይንም ሪሌት ማድረጉ ብቻ ሳይሆን እንደዚህ አይነት ነገር ሀፕን አድርጎባቸው ኦቨርካም አድርገው ሰርቫይቭ አድርገው ደና ደረጃ ላይ የደረሱትን ሰዎችም ታሪክ በማየት ህይወቷን ማሻሻላ በጣም ትልቅ ስቴፕ ነው ብለን እናምናለን።
እንግዲህ አድማጮች ፕሮግራማችንን ስታደምጡ የነበረው የስካሁኑ ነበር። እስቲ እዚህ ላይ እንደው አንዲት ሙዚቃ እንጋብዛችሁ። አብነት አጎናፍር፣ ዘሪቱ ከበደና ጆኒ ራጋ የተጫወቱት ነው። ትርብት ከፋ የያዘች ቤት አለም ስማታሰናበት መሰናበት በራስ የለም መስመችን በለ ወደ መርተ መጣህባት መጥነው ብላለች አንሰር ማሎ መስገብባት ጋቢና ፍሬ ጉዟችን በዚህ ተጠናቀቀ።
እኔ ሙዚቃ ባንቆርጦ ደስ ይለኝ ነበር።
ሰዓት የለንም።
መሰናበት አድማጮች በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤ በመጠቀም አስተያየታችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሀብታሙ ስዩም ነበርን። የዛሬ የድምጽ መሀንዲሳችን ደሳለኝ መኮንንና
የስርጭት መሀንዲሷ ደግሞ ቲያን ነበረች። በጀመርነው ሙዚቃ እንሰናበታለን። ደህና ደሩ።